የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጠሩትና በሰሜን ኢትዮጵያ ቀውስ ላይ ያተኮረ የተለያዩ የአፍሪካ፣ የአውሮፓ ህብረት፣ የጀርመን፣ የእንግሊዝና የፈረንሳይ ባለስልጣናት በተገኙበት በትላንትናው ዕለት ተካሂዷል። ከፍተኛ የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ባወር በስብሰባው የተንጸባረቀውን አቋም ያጠናከረ መግለጫ አውጥተዋል። ለሰሜን ኢትዮጵያው ቀውስ ወታደራዊ መፍትሄ የለም ያሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው በኢትዮጵያ መንግስትና በህወሓት መካከል ውይይት እንዲፈታ ጥሪ ያቀረቡበትን ጨምሮ ያካተተ ዘገባ ደርሶናል። አሉላ ከበደ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና በዓለም አቀፍ ደረጃ የተቀናጀውን ጉዳዩን በቅርብ ይከታተላል የተባለው የውጭ ጉዳይ ሚኒስቴር እና የአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን በጋራ ባስተናገዱት በዚህ ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪ እና የምስራቅ አፍሪካው በይነ መንግስታት ባለስልጣን ኢጋድ ሊቀመንበር ኦሉሴጉን ኦባሳንጆ፣ የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ፣ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤሊዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ሆልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልዑክ ፍሬዴሪክ ክላቪየር ተገኝተዋል። ስብሰባውን ተከትሎም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋርጡ፣ ወደ ንግግር መግባት የሚያስችል መሰረት ለመጣል የተኩስ አቁም እንዲያደርጉ ዩናይትድ ስቴትስና የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝ ማሳሰባቸውን ይዘረዝራል። እንዲሁም በግጭቱ ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ህግን እንዲያከብሩ፣ ኢትዮጵያ ውስጥ ለእንግልት ለተዳረጉ ሁሉ እርዳታ ያለ ገደብ እንዲደረግም ጥሪ ማስተላለፋቸው መግለጫው ያትታል። ለቀውሱ ሰላማዊ መፍትሄ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሐሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። የሚኒስትሮቹን ስብሰባ ተከትሎም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር በበኩላቸው ባወጡት መግለጫ ከአፍሪካ ቀንድ ጉዳዮች ልዩ ልዑክ ጄፍሪ ፌልትማን ጋር በመሆን በሰሜን ኢትዮጵያ ባለው አስቸኳይ ጉዳይ ዙሪያ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መነጋገራቸውን አስታውቀዋል። በአሁኑ ወቅት በዓለም ዙሪያ ከሚታዩት የሰብአዊ ቀውሶች አንዱ ባሉት ሁኔታ ውስጥ የሚገኙት በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ስላሉበት አሳሳቢ ሁኔታ መነጋገራቸውንም ገልጠዋል። ከ11 ወራት በላይ የዘለቀው ጦርነት ከ6 እስከ 7 ሚሊዮን የሚሆኑ ሰዎች ለከፋ የምግብ ዋስትና ችግር እንዲጋለጡ አድርጓል ያሉት ባለስልጣኗ ከ2 ሚሊዮን በላይ የሚሆኑ ዜጎች ቀያቸውን ትተው ሲሰደዱ፣ ቁጥራቸው ከ900,000 በላይ የሚሆኑ ደግሞ ምግብ ፍለጋ ለቀናት እየተጓዙ ለቸነፈር የተቃረበ ከፍተኛ ችግር ተዳርገዋል ብለዋል። ዩናይትድ ስቴትስ ትልቋ የኢትዮጵያ ለጋሽ ሀገር ስትሆን ቀውሱ ከተጀመረ አንስቶ $665 ሚሊዮን በላይ መለገሷንና ተጨማሪ $26 ሚሊዮን ለመስጠት ማቀዷንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት አስተዳዳሪዋ ሳማንታ ፓወር በመግለጫቸው አመልክተዋል። ዩናይትድ ስቴትስ በዚህ ግጭት ለተጎዱ ኢትዮጵያውያን ሁሉ ሰብአዊ እርዳታ ማድረሷን ለመቀጠል ቁርጠኛ መሆኗንም ገልጠዋል። የስብሰባው ተሳታፊዎች ለተወሳሰበው ችግር አስቸኳይ መፍትሄ ለመሻት መስማማታቸውን እንዲሁም እየተስፋፋ ያለው ግጭት እልባት እንዲያገኝ የዩናይትድ ስቴትስንም ሆነ የአጋሮቿን የተለየ መፍትሄ አቅጣጫ የሚሻ በመሆኑ ላይም ከስምምነት መድረሳቸውን መግለጫው አትተዋል። በጣም አስቸኳይ ትኩረት የሚሹ ያሏቸውን ግቦች ለማሳካትም በትግራይ የሰብአዊ ተደራሽነትን ማረጋገጥና ገደቦችን ማንሳት እንዲሁም በሁሉም ወገኖች መካከል የተኩስ አቁም ድርድር እውን እንዲሆን የተቀናጀ እርምጃ ይጠይቃል ብለዋል። ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር በትላንትናው ዕለት ተገናኝተው ለተነጋገሩት በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ልዑክ ኦሉሴጉን ኦባሳንጆ ለጋሾች የሚሰጡትን ድጋፍም እንደሚያጠናክሩም ይፋ አድርገዋል። በሌላ ዜና የኬንያው ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ንግግር እንዲጀመር ጥሪ አቅርበዋል። በኒውዮርክ በተባበሩት መንግስታት የጸጥታው ምክር ቤት በተካሄደና በብዝሃነት በአገረ መንግስት ግንባታና በሰላም ጉዳዮች ላይ ያተኮረ ክርክር ከመሩ በኋላ ባሰሙት ንግግር ለግጭት ወታደራዊ እርምጃ መፍትሄ አይሆንም ብለዋል። ባለፈው የአውሮፓውያኑ 2020 መገባደጃ በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነ መቀመጫ ያገኘችውና የወሩ ሰብሳቢ የሆነችው ኬንያ ፕሬዚዳንት ኬንያታ በቅርቡ ዓለም አቀፍ የጋዜጠኞች ስብስብ ይፋ ባደረገውና የፓንዶራ ሰነዶች የሚል ስያሜ በተሰጠው የሙስና አጋላጭ ጥናት ከተባለው የሙስና ድርጊት ተጠቃሚዎች አንዱ መሆናቸውን አስመልክቶ ለቀረበላቸው ጥያቄ ተከታዩን መልስ ሰጥተዋል።
Well, as I said before, my name first and foremost is not there, and secondly, there has been no mention of any illegality or wrongdoing on my part.
ቀደም ሲል እንደተናገርኩት በመጀመሪያ ስሜ እዚያ ዝርዝር ውስጥ የለም። ሁለተኛ ደግሞ እኔ ሰራሁት ህገወጥ ወይም ተገቢ ያልሆነ ነገር ስለመኖሩም የሚለው የለም። እዚህ ስብሰባ ላይ ለመገኘት ኬንያን ከመልቀቄ በፊት እንደተናገርኩት ወደ ሀገሬ እንደተመለስኩ በዚህ ጉዳይ ላይ የተሟላ ምላሽ ሰጥበታለሁ።
ፕሬዚዳንት ኬንያታ በነገው ዕለት በዋይት ሃውስ ከፕሬዚዳንት ባይደን ጋር ተገናኝተው እንደሚወያዩም ይጠበቃል።